ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ህዳር 1 2014 ዓመተ ምህረት ዝግጅታችን ጀመረ። አምነስቲ ኢንተርናሽናል ዛሬ ባወጣው ሪፖርት የህወሓት ታጣቂዎች ተቆጣጥረውት በነበረው በአማራ ክልል ንፋስ መውጫ ከተማ ሴቶችን በጠመንጃ በማስፈራራትና በቡድን መድፈራቸውን እንዲሁም ሆስፒታሎችና የህክምና ተቋማትን መዝረፋቸውን አስታወቀ። ዘገባለን። ወደ ትግራይ ክልል ሰብአዊ ረዴት እንዳይገባ መከልከሉ በክልሉ የሚገኙ ያስገድዶ መድፈር ድርጊት ሰለባዎችን እየጎዳ መሆኑን ሂውማን ራይትስ የተሰኘው የመብት ተሟጋቾች ድርጅት አስታወቀ። የዚህንም ዝርዝር ዘገባ ቆየት ብለን እናስደምጣችኋለን። የተባበሩት መንግስታት ድርጅት ዛሬ ረቡዕ ባወጣው መግለጫ ጦርነት ባለባቸው የሰሜን ኢትዮጵያ ለዓለም ምግብ ፕሮግራም የሚሰሩ 72 አሽከርካሪዎች መታሰራቸውን አስታውቋል። የኢትዮጵያ መንግስት ምላሽ ሰጥቷል።
ህግ መተላለፍ በማንነት ይሆናል። የማንኛውም ሰው ህግ ከተላለፈ ድረስ እንደማንኛውም ዜጋ ይጠየቃል። ማንነትን ታርጌት ያደረገ ነገር የለም።
የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን የሰማችኋቸው ከዜናው በኋላ ተመልሰው ይመጡና ማብራሪያውን ይሰጡናል። እነዚህንና ሌሎች ዘገባዎችን ለምሽቱ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። አሁን ለሰዓቱ የያዝነውን ዋና ዋና የዓለም ዜናዎች እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የዓለም ዜናውን የማሰማችሁ ቆንጂት ታዬ ነኝ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው አዲስ ሪፖርቱ የህወሓት ታጣቂዎች በአማራ ክልል ተቆጣጥረውት በነበረው የነፋስ መውጫ ከተማ ሴቶችን በጠመንጃ በማስፈራራትና በቡድን መድፈራቸውን እንዲሁም ሆስፒታሎችንና የሕክምና ተቋማትን መዝረፋቸውን አስታወቀ። ጥቃት የደረሰባቸውን ሴቶች ሆስፒታሎችና የሕክምና ተቋማትን ማነጋገሩን የጠቀሰው አምነስቲ ከከተማዋ አስተዳደር ያገኘው መረጃ ህወሓት ስፍራውን ለ10 ቀናት ተቆጣጥሮ በነበረበት በነሐሴ ወር 71 ሴቶች መደፈራቸውን እንደሚያሳይ ጠቁሞ ሁኔታው በሰብአዊነት ላይ የደረሰ ጥቃት ነው ብሏል። የአሜሪካ ድምጽ ከዚህ ቀደም በተጠቀሰው ከተማ ተገኝቶ ጥቃት የደረሰባቸውን ሴቶች ማነጋገሩ ይታወሳል። በጉዳዩ ላይ እስካሁን ከህወሓት በኩል የተባለ ነገር የለም። በምሽቱ አብይ ርዕስ ዝርዝር ዘገባ ይቀርብበታል። በሌላ በኩል ወደ ትግራይ ክልል ሰብአዊ ረድኤት እንዳይገባ መከልከሉ በክልሉ የሚገኙ ያስገድዶ መድፈር ድርጊት ሰለባዎችን እየጎዳ መሆኑን ሂውማን ራይትስ ዋች አስታውቋል። በጉዳዩ ላይ በትናንትናው ዕለት ዘለግ ያለ ሪፖርት ያወጣው የሰብአዊ መብት ድርጅቱ በአስቸኳይ ምግብ እና መድኃኒት ወደ ክልሉ እንዲገባ እንዲፈቀድ ለዓለም አቀፍ ምርመራም ድጋፍ እንዲደረግ ጠይቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ዛሬ ረቡዕ ባወጣው መግለጫ ጦርነት ውስጥ ባለው የሰሜን ኢትዮጵያ ለዓለም ምግብ ፕሮግራም የሚሰሩ 72 አሽከርካሪዎች መታሰራቸውን አስታውቋል። ይህ መግለጫ የወጣው የተባበሩት መንግስታት ድርጅት በኢትዮጵያ የሚሰሩት 22 የድርጅቱ ሰራተኞች በትግራይ ተወላጆች ላይ የሚደረገውን የእስር ዘመቻ ተከትሎ አዲስ አበባ ውስጥ በፌዴራል መንግስቱ ታስረዋል ሲል ትናንት ማክሰኞ ባወጣው መግለጫ ካስታወቀ በኋላ ነው። በሌላ በኩል የሀገሪቱን ሕግ በመተላለፍ እንጂ የተባበሩት መንግስታት ሰራተኛ በመሆናቸውና በድርጅቱ ስራቸው ምክንያት የታሰሩ የሉም ሲል የኢትዮጵያ መንግስት አስታውቋል። የመንግስታቱ ድርጅት በትናንትናው ዕለት በሰጠው መግለጫ 16 ኢትዮጵያውያን የድርጅቱ ሰራተኞች መታሰራቸውን አስታውቋል። በዚህ ጉዳይ ላይ ለአሜሪካ ድምጽ ማብራሪያ የሰጡት የኢትዮጵያ መንግስት የኮሙኒኬሽንስ አገልግሎት ሚኒስትር ዶክተር ለገሰ ቱሉ የሀገሪቱን ህግ በተለይም ያስቸኳይ ጊዜ አዋጁን በመተላለፍ የታሰሩ ሰዎች ውስጥ የተባበሩት መንግስታት ሰራተኞች ሊኖሩ እንደሚችሉ ጠቁመዋል። ይሁን እንጂ ከተባበሩት መንግስታት ድርጅት ስራ ወይም ከማንነት ጋር በተያያዘ የታሰረ ሰው የለም ነው ያሉት ሚኒስትሩ። በመጽሔት ክፍለ ጊዜ ዝርዝሩ ይቀርባል። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት መልእክተኞች ወደ ሞቃዲሾ ተጉዘዋል። በህብረቱ የሶማሊያ ሰላም አስከባሪ ተልእኮ መጻኢ ዕጣ ፈንታ ዙሪያ ከሀገሪቱ ባለስልጣናት ጋር እንደሚነጋገሩ ነው የተገለጸው። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት 15 አባል ሀገሮች አምባሳደሮች ያካተተውን የመልእክተኞች ቡድን የመሩት የግብጽ አምባሳደር መሐመድ ዳድ መሆናቸው ተገልጿል። ደቡብ ሱዳን ውስጥ ካለፈው ግንቦት ወር ጀምሮ ከባድ ዝናብ ባስከተለው የጎርፍ መጥለቅለቅ የተነሳ ወደ 800 ሺህ የሚጠጉ ሰዎች ላይ ጉዳት መድረሱ ተዘግቧል። በነዋሪዎች ላይ ጉዳት የደረሰው በተለይ በጆንጊሌ፣ ዩኒቲ እና አፐር ናይል ክፍለ ሀገሮች ሲሆን በጎርፉ ሳቢያ የደረሰው የንብረት ውድመት በነዋሪዎች የኑሮ ገቢ ላይ መጠነ ሰፊ ጉዳት እንዳደረሰ ነው የተገለጸው። የእርሻ መሬቶች፣ መኖሪያ ቤቶች፣ ሰብሎች እና መንገዶች የወደሙ ሲሆን ብዛት ያላቸው የቀንድ ከብቶች በጎርፉ ተወስደዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዋይት ሀውስ ባለስልጣናት በተለያዩ የዓለም አካባቢዎች ልማት ተኮር ጉብኝት እያደረጉ መሆናቸው ተገልጿል። የዋይት ሀውስ ቤተ መንግስት ባለስልጣናቱ አየር ንብረት፣ ጤና፣ ዲጂታል ቴክኖሎጂ፣ የጾታ እኩልነትን ወዘተ በመሳሰሉ ጉዳዮች ላይ ሊከናወኑ የሚችሉ ወደ 50 የሚሆኑ ስራዎችን ለመለየት በተለያዩ የዓለም ማዕዘናት እየተዘዋወሩ መሆናቸውን የተመለከተው የዋይት ሀውስ የዓለም አቀፍ ኢኮኖሚ ጉዳዮች ምክትል የብሔራዊ ጸጥታ አማካሪው ዳሊፕ ሲንግ ቢልድ ባክ ወርልድ የሚል ስያሜ የተሰጠውን የፕሬዝደንት ጆ ባይደንን መርሃ ግብር ይዘው በቅርቡ በጋናና በሴኔጋል ጉብኝት አካሂደዋል። ፕሬዝደንት ባይደን መርሃ ግብሩን ባለፈው ሰኔ በተካሄደው የቡድን 7 የመሪዎች ጉባኤ ላይ ሲያስተዋውቁ በታዳጊ ሀገሮች ከፍተኛ ጥራትና ግልጽነት ያለው የመሰረተ ልማት አጋርነት ለመፍጠርና በወጪዎችም ድጋፍ ለማድረግ ዓላማው ያደረገ መሆኑን አመልክተዋል። የዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ኤሚሊ ሆርን በሰጡት ቃል የዳሊፕ ሲንግ የጋናና የሴኔጋል ጉብኝት የመርሃ ግብሩ የመጀመሪያ የውይይትና የማዳመጥ ጉዞ መሆኑን ገልጸው ፕሬዚደንት ባይደን ከአፍሪካ ሀገሮች ጋር ያለንን ትስስር ለማጠናከርና በዓለም ዙሪያ ኮቪድ-19 ወረርሽኝ ይበልጡን እያሰፋው የሄደውን የቁሳዊ፣ የዲጂታል ቴክኖሎጂና የሰብአዊ መሰረተ ልማት ክፍተት ለማጥበብ ፕሬዚደንቱ ያላቸውን ቁርጠኝነት የሚያሳይ ነው ብለዋል። በኮቪድ-19 ዜና ዩናይትድ ስቴትስ የኮቪድ-19 ክትባት ምርቷን ከፍ በማድረግና ለድሆች ሀገሮች መለገሷን በመቀጠል ዓለም አቀፉን ወረርሽኝ በሚቀጥለው ዓመት በዚህ ጊዜ ለማጥፋት ግብ ይዛ እየተንቀሳቀሰች መሆኗን አስታወቀች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ በሰጡት ቃል ዩናይትድ ስቴትስ በዓለም ዙሪያ ግጭት ባለባቸው አካባቢዎች ለሚኖሩ ሰዎች የጆንሰን ኤንድ ጆንሰን የክትባት መድኃኒቶችን ለመላክ ከስምምነት ላይ እንዲደረስ መርዳቷን ገልጸዋል። ብሊንከን ከሌሎች ሀገሮች የውጭ ጉዳይ ሚኒስትሮችና ከዓለም አቀፍ ድርጅቶች ባለስልጣናት ጋር በርቀት ባደረጉት ጉባኤ ጆንሰን ኤንድ ጆንሰን ኩባንያ በዓለም ዙሪያ የኮቪድ ክትባትን ለማዳረስ ከሚሰራው ከኮቫክስ ጋር በግጭት ቀጠናዎችና በሌሎችም ሁኔታዎች ውስጥ ላሉ ሕዝቦች የመጀመሪያውን የክትባት ድጋፍ ለማቅረብ ዩናይትድ ስቴትስ ስምምነት ላይ እንዲደርሱ መርዳቷን ይፋ አድርገዋል። በሌላ የኮቪድ ዜና ዩናይትድ ስቴትስ ውስጥ ከ18 ዓመት በላይ የሆኑ ሰዎች በሙሉ የኮቪድ-19 ክትባት ማጠናከሪያውን መውሰድ እንዲፈቀድላቸው መጠየቁን ፋይዘር ኩባንያ አስታወቀ። የመድኃኒት ኩባንያው በጉዳዩ ዙሪያ የተካሄደ አንድ አዲስ ጥናት ሪፖርት ጠቅሶ ትናንት ማክሰኞ ለዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ጥያቄውን ማቅረቡ ተዘግቧል። በሁለት ጊዜ የሚሰጠውን የፋይዘሩን ክትባት ሶስተኛ ማጠናከሪያውን የወሰዱ 10,000 በጎ ፈቃደኞችን ያሳተፈ ጥናት መካሄዱን ፋይዘር ገልጾ በክትትሉ የመጀመሪያ ውጤት መሰረት ሶስተኛውን ማጠናከሪያ ክትባት የተከተቡ ሰዎች ቫይረሱን በ95 ከመቶ የሚከላከልላቸው መሆኑ እንደታየ ጠቅሷል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA እና የበሽታ መቆጣጠሪያና መከላከያ ማዕከሉ CDC ማጠናከሪያ ክትባቱን መውሰድ ያለባቸውን የህብረተሰብ ክፍሎች ከጥቂት ሳምንታት በፊት ለይተው ይፋ ማድረጋቸው ይታወሳል። ከ65 ዓመት በላይ የሆኑና ቫይረሱ ቢይዛቸው በጠና የመታመም አደጋ ተጋላጭ የሆኑ ሰዎች እንዲሁም የጤና ሰራተኞችን ጨምሮ የሥራቸው ጸባይ ለቫይረሱ እጅጉን የሚያጋልጣቸው ሰራተኞች በሙሉ ማጠናከሪያ ክትባቱን እንዲከተቡ ነው የፈቀዱት። ይህ በዚህ እንዳለ የብሪታንያና የስዊድኑ የመድኃኒት ኩባንያ አስትራዜኒካ ሙሉ ትኩረቱን የኮቪድ-19 ክትባቶችና መድኃኒቶች መስራትና ማምረት ላይ የሆነ ክፍል ሊያቋቁም መሆኑን አስታውቋል። በሌላ ዜና ደግሞ ጀርመን ውስጥ በኮሮና ቫይረስ የሚያዙ ሰዎች ቁጥር እየጨመረ መጥቷል። ይህንኑ ተከትሎ የበርሊን ከተማ ቻሪቴ ሆስፒታል በቫይረስ ተላላፊ በሽታዎች ኃላፊ የሆኑት ዶክተር ክርስቲያን ድሮስተን የክትባት ሂደቱ ካልተፋጠነ በስተቀር 100,000 ሰዎች ለህልፈት ሊዳረጉ እንደሚችሉ በዛሬው ዕለት አስጠንቅቀዋል። የዓለም የአየር ግለትን የሚገድቡ ጠንካራ እርምጃዎች እንዲወሰዱ ጥሪ ቀርቧል። ስኮትላንድ ግላስጎ ላይ እየተካሄደ ባለው የአየር ንብረት ጉባኤ ላይ ድርድር እየተደረገበት ባለው ረቂቅ ሰነድ ሀገሮች የካርቦን ልቀታቸውን ለመቀነስ የሚያደርጉትን ጥረት በአስቸኳይ ማጠናከር እንደሚገባቸው ያሳስባል። የዓለም የአየር ግለትን ለመቆጣጠር የሚቻለው ያን ካደረጉ ብቻ መሆኑን የሚያሳስበውና ዛሬ ይፋ የሆነው ሰነድ እንደ አውሮፓውያን አቆጣጠር ለ2030 ዓ.ም የተወጠነውን ግብ ለማሳካት ሀገሮቹ ያላቸውን እቅድ እንደገና እንዲገመግሙት ይጠይቃል ተብሏል። የበለጸጉት ሀገሮች ድሆቹን ሀገሮች በአየር ንብረት ለውጥ የተነሳ የሚገጥሟቸውን ችግሮች መቋቋም እንዲችሉ ሊረዱ የሚገባ መሆኑንም ሰነዱ ያሳስባል። በአየር ንብረት ጉባኤ ላይ የተካፈሉ ያሉት ቁጥራቸው ወደ 200 የሚጠጉ ሀገሮች በቀረበው ሰነድ ላይ የሚያደርጉት ድርድር በርካታ ቀናት እንደሚወስድ ነው የሚጠበቀው። ለዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ቆንጅታዬን ለዓለም ዜናዎች እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ህዳር 1 2014 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voenews.com እንዲሁም በአትቪው አምሃሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። ከዚያ መከታተል ትችላላችሁ። አሁን ለዕለቱ የያዝነውን ቀዳሚ ርዕስ እናስተላልፋችሁ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው አዲስ ሪፖርት የህወሓት ታጣቂዎች በአማራ ክልል ተቆጣጥረውት በነበረው የንፋስ መውጫ ከተማ ሴቶችን በጠመንጃ በማስፈራራትና በቡድን መድፈራቸውን እንዲሁም ሆስፒታሎችንና የሕክምና ተቋማትን መዝረፋቸውን አስታውቋል። ጥቃት የደረሰባቸውም ሴቶች ሆስፒታሎችና የሕክምና ተቋማት የሚሰሩ ሰዎችን ማነጋገሩን የጠቀሰው አምነስቲ ከከተማዋ አስተዳደር ያገኘው መረጃ ህወሓት ስፍራውን ለ10 ቀናት ተቆጣጥሮ በነበረበት በነሐሴ ወር 71 ሴቶች መደፈራቸውን እንደሚያሳይም ጠቁሞ ሁኔታው በሰብአዊነት ላይ የደረሰ ጥቃት ነው ብሏል። የአሜሪካ ድምጽ ከዚህ ቀደም በተጠቀሰው ከተማ ተገኝቶ ጥቃት የደረሰባቸውን ሴቶች ማነጋገሩ ይታወሳል። በጉዳዩ ላይ ከህወሓት በኩል እስካሁን የተባለ ነገር የለም። የሪፖርቱን ዝርዝር ስመኝሽ የቆየ እንደሚከተለው አስተናርተዋለች።
አምነስቲ ኢንተርናሽናል ዛሬ ባወጣው ሪፖርት የህወሓት ታጣቂዎች ከነሐሴ 6 እስከ ነሐሴ 12 2013 ዓ.ም ለ10 ቀን ተቆጣጥረውት በነበረው የአማራ ክልል ነፋስ መውጫ ከተማ ሴቶችን በጠመንጃ በማስፈራራት በቡድን መድፈራቸውን ማረጋገጡን አስታውቋል። በድርጊቱ ጥቃት የደረሰባቸውን 16 ሴቶች ማነጋገሩን የገለጸው አምነስቲ የህወሓት ታጣቂዎች ሴቶቹን ማንነታቸውን መሰረት ባደረገ ሁኔታ አዋራጅ ስድብ ይሰድቧቸው እንደነበርና የመንግስት ታዋቂዎች የትግራይ ሴቶችን በመድፈራቸው ለብቀላ እንደሚደፍሯቸው እንደነገሯቸው በሪፖርቱ ላይ ተጠቅሷል። አምነስቲ ካነጋገራቸው በነፋስ መውጫ ጥቃት ከደረሰባቸው ሴቶች አንዷ ስሟን በእምነት ሲል የጠቀሰው የ45 ዓመት ሴት ስትሆን የህወሓት ታጣቂዎች ነሐሴ 8 ቀን ወደ ቤቷ መምጣታቸውንና ቡና እንድታፈላላቸው ካደረጉ በኋላ ለሶስት እንደደፈሯት ተናግራለች። ሌላዋ በከተማው ምግብ በመሸጥ ተዳደረ የነበረች የ30 ዓመቷ ገበያነሽ በበኩሏ የደረሰባትን የመድፈር ጥቃት ለአምነስቲ ስታስረዳ
ያደረሱብኝን ለመናገር ቀላል አይደለም። አስገድደው ደፍረውኛል። ሶስቱም የደፈሩኝ ልጆቼ እያለቀሱ እያዩ ፊት ለፊት ነው። ትልቁ ልጄ 10 ዓመቱ ነው። ሁለተኛው ደግሞ 9 ዓመቱ ነው። የህወሓት ወታደሮች ሲደፍሩኝ ልጆቼ እያለቀሱ ነበር። የሚፈልጉትን ካደረጉ በኋላ ጥለው ሄዱ። በተጨማሪም ደብድበውኛል። የነበረኝን ሽሮና በርበሬ ወስደዋል። ልክ እንደሚተኩሱብኝ ጠመንጃቸውን እላይ ላይ ይደግኑ ነበር።
በአራት የህወሓት ታጣቂዎች መደፈሯን የገለጸችው የ28 ዓመቷ ሐመልማል በበኩሏ የ10 ዓመት ልጇ ያየ መደፈሯን ገልጻ እርሷን የፈለጉትን እንዲያደርጉ ልጆቿን ግን እንዳይገሉባት ትለምን እንደነበር መናገሯን ሪፖርቱ አካቷል። የህወሓት ታጣቂዎች ሴቶቹን ከመድፈር በተጨማሪ ቤታቸውን መዝረፉን የጠቀሰው የአምነስቲ ሪፖርት አብዛኛዎቹ ጥቃት የደረሰባቸው ሴቶች ከእጅ ወደ አፍ ኑሮ የነበራቸው በዝቅተኛ ገቢ ይተዳደሩ የነበሩ መሆናቸውን ገልጿል። ጥቃቱ በደረሰበት ወቅት ዘጋቢያችን አስቴር ምስጋናው ወደ ነፋስ መውጫ ከተማ ተጉዛ ያነጋገረቻቸው እድሜያቸው በ50ዎቹ ክልል ውስጥ እንደሚገኝ ተናገሩት የአንድ ልጅ እናት ሁኔታውን ለአሜሪካ ድምጽ ባስረዱበት ወቅት የህወሓት ታጣቂዎች ነፋስ መውጫ ከተማን በተቆጣጠሩ በመጀመሪያው ቀን እቤታቸው ድረስ በመጣ በአንድ የህወሓት ታጣቂ መደፈራቸውን ገልጸው ነበር።
አመነስተው ዘለቀና ፍጅዋ ወንዲዛል ካራይዛል ክላሽዛል ምን ያላዝስ ፎቶታል ቅስቅሴ ብትለ አንተ እግሪን ነው ቆልጥ መጣ ያለ ደፈረኝ። ከዛ ማንንም ይመጣ ያለም አንዱላንዱ የሚመጣ ሰው የለም ጭት ያለ ነው በቃ ታዲያ የትኛው እንትን ነው ማለት ምናገር ድምጥማጥና ጥጭ።
ሌላ ወቅቱ ያነጋገርናት በ30ዎቹ የእድሜ ክልል ውስጥ እንደምትገኝ የገለጸችልን የሶስት ልጆች እናት ስሟ በተመሳሳይ እንዳይጠቀስ የጠየቀች ሲሆን በታጣቂዎቹ የተደፈረችው ከልጆቿ ፊት መሆኑንም ገልጻለች።
ከተቀመጥኩበትም 3 4 ነው መጥቶ ካመጡም አዛ በኋላ አንዱ ልጅ ነፍስ ያወቀ ነው ሪሲል መታለ ገላለ ሲሎ ያ በቃ አስገድዶ ያ ደፈረኝ። እኔን ማለት ለሶስት ለአራት ጥይቱን እየደገነ ማለት አዛም በኋላ ሴትቷን ልጄ እርስትል ያኛው ሻፈን ወደዛ ይዘብ ሄደ ረሊጅን ብየስታከር ያይ ጽኔ አንድ የሚታይ ነገር የለም። ያው ተጎድቻለሁ እንዴ ተጎድቶ ነው ምናክሽ ዳለ መልጥልጥ ነው አሁን ሁለተኛ ልጄ ሪያለበሰም ያው ልጄንም መተውታል ህፃን ነው የ8 አመት ነው መተውብኛል። እና ምንም ማለትችልም ያው እኔን ሲያረግ ልጆች አይናቸው ፈጦ ቡድጌጂ ለተደፈር።
በሌላ በኩል ህወሓት በቀረበው ሪፖርት ላይ ይህ ዘገባ ከተጠናቀቀበት ጊዜ ድረስ ቀጥተኛ ምላሽ ያልሰጠ ሲሆን ከዚህ ቀደም መሪዎቹ በተለያየ ጊዜ በሰጧቸው ምላሾች እንዲህ አይነት ከሰባዊ መብት ጥሰት ጋር በተያያዙ የሚቀርቡ ወንጀላዎችን አይቀበሏቸውም። በተጨማሪም ከዚህ ቀደም በተመሳሳይ ጉዳይ ላይ ተናገሩት መንግስት በአሸባሪነት የፈረጀው የድርጅቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ሰራዊታቸው እንዲህ ያሉ የመብት ጥሰቶችን እንደማይፈጽሙ ገልጸው ጉዳዩ ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሯቸው መጠየቃቸው ይታወሳል። የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ አዲስ የወጣውን ሪፖርት አስመልክቶ ሲናገሩ ጥቃት ከደረሰባቸው ሴቶች የሰማናቸው በህወሓት ታዋጊዎች የተፈጸሙት እጅግ አስከፊ ድርጊቶች የጦር ወንጀል መባል የሚችሉ በሰባዊነት ላይ የተፈጸሙ ወንጀሎች ናቸው ያሉ ሲሆን የህወሓት ታጣቂዎች በሰባዊ መብት ላይ የሚደርሱትን ጥቃትና ጾታንና ወሲብን መሰረት ያደረገ ጥቃትን ጨምሮ ያለማቀፉን ሰባዊ ህግ ጥሰት በአስቸኳይ ማቆም አለባቸው። አመራ አመራሩ እንደነዚህ አይነት ጥቃቶችን ሊታለፉ እንደማይችሉ በግልጽ ማሳወቅና ይህን ድርጊት የፈጸሙትን ተጠርጣሪዎች ከኃላፊነታቸው ማንሳት አለባቸው ብለዋል። የአምነስቲ የምስራቅ አፍሪካ አጥኚ የሆኑት አቶ ፍስሐ ተክሌ በበኩላቸው ለአሶሲየትድ ፕሬስ ሲናገሩ ይሄ በዘጠኝ ቀን ብቻ መፈጸሙ እጅግ አስደንጋጭ ነው ብለዋል። አምነስቲ በከተማዋ የተመለከተው ማንነትን መሰረት ያደረገ ስድብና ጥቃት እንዲሁም የቡድን መድፈር በትግራይ ከነበረው ጋር ተመሳሳይ መሆኑንም አመልክቷል። አምነስቲ የሴቶችን ጥቃት በተመለከተ ዛሬ ባወጣው ሪፖርት በህወሓት ታጣቂዎች የመድፈር ጥቃት የደረሰባቸው ሴቶች በአካላቸውና በአይምሯቸው ላይ በደረሰባቸው ጉዳት ስቃይ ላይ መሆናቸውን እንደገለጹለትና ለጀርባ ህመም፣ ደም የቀላቀለ ሽንት፣ የመራመድ ችግርና የአይምሮ ጭንቀት መጋለጣቸውንም ጠቅሷል። ሪፖርቱን ለማጠናከር የከተማውን መንግስት የሴቶች ህጻናትና ወጣቶች ቢሮ ማነጋገሩን የጠቀሰው አምነስቲ ህወሓት አካባቢውን ተቆጣጥሮ በነበረበት ጊዜ 71 ሴቶች የመደፈር ጥቃት ደርሶባቸው ማመልከታቸውን እንደነገሩት ጠቅሷል። ከፌደራሉ የፍትህ ሚኒስቴር የተገኘው ቁጥር ደግሞ 73 እንደሚደርስም አስቀምጧል። ከዚሁ ጋር በተያያዘ የኢትዮጵያ መንግስት የተናጠል የተኩስ ማቆም ካወጀ በኋላ ህወሓት ጦርነቱን ገፍቶ ተቆጣጥሯቸው በነበሩ የሰሜንና ደቡብ ጎንደር ዞኖች እንዲሁም በአፋር ክልል በሚገኙ ወረዳዎች ይኖሩ በነበሩ ሰላማዊ ዜጎች ላይ የሰብአዊ መብት ጥሰት መፈጸሙን ከአስር ቀናት በፊት የኢትዮጵያ ፌዴራል ፖሊስና ፍትህ ሚኒስቴር ጠቅላይ አቃቤ ህግ ዘርፍ በጋራ ባወጡት የመጀመሪያ ደረጃ የምርመራ ሪፖርት ግኝት አስታውቀው ነበር። በተጠቀሱት አካባቢዎች 482 ሰዎች መገደላቸውን፣ በ109 ሴቶች ላይ ያስገድዶ መድፈር መፈጸሙንና በ165 ሰዎች ላይ የአካል ጉዳት እንደደረሰባቸው ሪፖርቱ ይፋ አድርጓል። ሪፖርቱ ይፋ በተደረገበት ወቅት መግለጫውን የሰጡት የፌዴራል ጠቅላይ አቃቤ ህግ ዘርፍ ሚኒስቴር ዴኤታ አቶ ፈቃዱ ጸጋ ያስገድዶ መድፈር ኢሰብአዊ ድርጊቶች ተፈጽመዋል የተባሉባቸውን አካባቢዎች ሲዘረዝሩ ይህን ብለዋል።
ካሁን በምርመራ ሂደት ማረጋገጥ ነው። በአማራ ክልል ደቡብ ጎንደር ንፋስ መውጫ ከተማ ብቻ 73 ሴቶች አስገድዶ መደፈራቸውን፣ በአማራ ክልል ሰሜን ጎንደር ዳባት ደባርቅና ዜሌማ ንዑስ ወረዳ 29 ሴቶች አስገድዶ መደፈራቸውን፣ በአፋር ሰው ሪፖርት የተደረጉ 7 ሴቶች አስገድዶ መደፈራቸውን አረጋግጠናል።
በተጨማሪም አቶ ፈቃዱ የተፈጸሙት ጥቃቶች እጅግ ዘግናኝና ለመናገር የሚከብዱ ናቸው ብለው ነበር።
ሴቶቻችን ሲደፍሩ የነበሩት የምናወራረደው ሂሳብ አለ፣ የእኛ እናቶች ተደፍረዋል እናንተ ላይ እናወራረዳለን የሚሉ ቃል በተጨቀም ፋኖ ለአማራው ልዩ ኃይል መከላከያ እናቶቻችንን ደፍረዋል እናንተን በመድፈር እናወራረዳለን ቃል በቃል ይጠቀሙ የነበረ ብዙ የምስክርነታቸውን የሰጡ የግል ተበዳች የገለጹት አገላለጽ ስለሆነ ነው። አንዲት ሴት ከሁለት እስከ 15 በሚደርሱ ሰዎች በተደጋጋሚ እንድትደፋ የሆነችበት 15 ሰዎች እያልኳቸው ያለው በተለያየ ቀን አይደለም፣ ሁለት ሶስት ሰው እያልኳቸው ያለው በተለያየ ቀን አይደለም፣ በአንድ ጊዜ በተከታታይ ነው። አንተ ግባ አንተ ውጣ እየተባለ አስገድዶ የተደፈሩበት አስነዋሪ የሆኑ ለሞራል ተቃራኒ የሆኑ የግብር ስጋ ግንኙነት የተፈጸመባቸው ሴቶቻችን ነው። ወሳዊ ጥቃቶች የተፈጸመባቸው ሁኔታዎች ናቸው የነበሩ። የሰባት ወር እርጉዝ ሴት ለሶስት የተደፈረችበት
ይህንኑ ሁኔታ ያጠናከረው የዛሬው የአምነስቲ ኢንተርናሽናል ሪፖርት በከተማው የሚገኙ የሕክምና ተቋማት በህወሓት ታጣቂዎች በመውደማቸውና በመዘረፋቸው የመደፈር ጥቃት የደረሰባቸው ሴቶች አስቸኳይ የእርግዝና መከላከያ፣ የኤችአይቪ ምርመራና ሌሎች በወሲብ የሚተላለፉ በሽታዎች ሕክምና አገልግሎት ማግኘት እንዳልቻሉ እንዲሁም ከደረሰባቸው ጉዳት ማገገም እንዲችሉ የማማከር አገልግሎት እንዳላገኙ የአምነስቲ ሪፖርት ጠቅሷል። እንደ ምሳሌም አስገድዶ የመድፈር ጥቃት የደረሰባት የ20 አመቷ ሰላማዊት በደረሰባት ጥቃት ምክንያት ማርገዟን ብትገልጽ ምንም አይነት የህክምና አገልግሎት አለማግኘቷን አምነስቲ በሪፖርቱ አካቷል። አምነስቲ ያነጋገረው ተመሳሳይ አገልግሎት ይሰጥ የነበረ አንድ መንግስታዊ ያልሆነ ድርጅትም መንግስት የሰብአዊ እርዳታ በሚሰጡ ድርጅቶች ላይ ባለው አቋም ምክንያት ባደረበት የጸጥታ ስጋት አካባቢው ላይ እርዳታ መስጠት እንዳልቻለ አስታውቋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ትግራይ ክልል ሰብአዊ ረዴት እንዳይገባ መከልከሉ በክልሉ የሚገኙ ያስገድዶ መድፈር ድርጊት ሰለባዎችን እየጎዳ መሆኑን ሂዩማን ራይትስ ዎች የተሰኘ የመብት ተሟጋች ድርጅት አስታወቀ። በጉዳዩ ላይ በትላንትናው ዕለት ዘለግ ያለ ሪፖርት ያወጣው ተቋሙ በአስቸኳይ ምግብ መድኃኒት ወደ ክልሉ እንዲገባ እንዲፈቀድ ለዓለም አቀፍ ምርመራም ድጋፍ እንዲደረግ ጠይቋል። ሀፍታሙ ስዩም የሪፖርቱን ይዘት እንደሚከተለው ያሰማናል።
ባለ 89 ገጹ የሂዩማን ራይትስ ዎች ሪፖርት ያንን ቀን ሁሌም ማስተውዟለው የሚል ርዕስ ያለው በትግራይ ክልል ለሚገኙት ጾታን መሰረት ያደረጉ ጥቃት ተጎጂዎች ተገቢ አገልግሎቶች በፍጥነት ይቀርቡ ዘንድ በዋነኝነት የሚጠይቅም ነው። ኢትዮጵያ መንግስት ወደ ትግራይ ክልል እርዳታ እንዳይገባና አስፈላጊ አገልግሎቶች እንዳይሰጡ መገደቡ በክልሉ የሚገኙ ጤና ተቋማት ከመውደማቸው ጋር ተዳምሮ የወሲብ ጥቃት ተጎጂዎች እጅግ አስፈላጊ የሆኑ እንክብካቤዎችና ሕክምናዎችን እንዳያገኙ እየከለከላቸው ነው ብሏል። የመብት ተሟጋቹ ተቋም በሰሜን ኢትዮጵያ ግጭት ከተቀሰቀሰበት የጎርጎሳውያኑ ህዳር 2020 ወዲህ ተገደው በተደፈሩ እድሜያቸው ከ6 እስከ 80 ዓመት በሆናቸው ሴቶች ላይ ደርሰዋል የተባሉ አደገኛ የጤና ጉዳቶችን፣ ቀውሶችንና መገለልን መመዝገቡን ያስታወቀው ተቋሙ ኢትዮጵያ መንግስት ክልሉን መክበቡ በቂና ቀጣይ ምላሽ ለተጎጂዎች ብሎም የወደመውን የክልሉን የጤና ስርዓት ለመጠገን የሚችሉ ምላሾች እንዳይሰጡ በመከልከል ያስከተለውን ሰብአዊ ጥፋት በጉልህ እንዳሳየም አስታውቋል። በጦርነቱ የመጀመሪያ 9 ወራት ተፋላሚ ወገኖች የተንሰራፈው ሲባይ ጥቃት ፈጽመዋል። ሆን ብለው የጤና ተቋማት ላይ በማነጣጠራቸውም ሰለባዎችና ማህበረሰቡን አናግተዋል ያሉት የተቋሙ የሴቶች መብት ጥበቃ ቡድን ኃላፊ ሚሻ ቫሪያ ከሰኔ ጀምሮ መንግስት የጀመረው ከበባ ተጎጂዎች የህክምናና ማህበረሰብ ነክ የስነ ልቦና እንዲሁም የአእምሮ ጤና እገዛ እንዳያገኙ በማድረግ ጥምር ጉዳት ማድረሱን ተናግረዋል። በኢትዮጵያ ፌደራል ኃይሎችና አጋሮቻቸው ማለትም በኤርትራና አማራ ክልል ኃይሎች ቁጥጥር ስር ባሉ ስፍራዎች አስገድዶ መድፈር፣ በቡድን መድፈር፣ ወሲባዊ ባርነትና ማሰቃየት፣ የቤተሰብ አባላትን ከመግደል፣ መደብደብና ዘርን መሰረት ያደረጉ አስነዋሪ ቃላትን ከመጠቀም ጋር ተዳምረው መፈጸማቸውን ያወሳው ተቋሙ የትግራይ ኃይሎችም በክልሉ በሚገኙ የኤርትራ ስደተኞችና በአማራ ክልል በሚገኙ ሰላማዊ ሰዎች ላይ አስገድዶ መድፈር፣ ግድያና ሌሎች የመብት ጥሰቶችን መፈጸማቸውንም አስታውቋል። የወሲባዊ ጥቃት ተጎጂዎች ያስፈልጋቸዋል ተብለው ከተጠቀሱት የህክምና አገልግሎቶች መካከል የጽንስ ማቋረጥ፣ የኤችአይቪ እና ሄፓታይተስ ቢ በሽታዎች ህክምና፣ ለተሰበረ አጥንት፣ በስለት ለደረሰ ቁስለትና አሰቃቂ ፌስቱላ የሚሆኑ የህክምና አገልግሎቶች ተጠቅሰዋል። ተጎጂዎች ለደረሰባቸው ጭንቀትና ድህረ አሰቃቂ ትዕይንት ድብርት ፖስት ትራማቲክ ዲስትረስ ድጋፍ እንደሚያስፈልጋቸውም ተጠቁሟል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ዓለም አቀፍ ለጋሾች ኢትዮጵያ መንግስትም ሆነ በትግራይ ግጭት ውስጥ ተሳታፊ በሆኑ አካላት ላይ የትግራይ ህዝቦች ነጻ አውጪ ግንባር ህወሓትን ጨምሮ የመብት ረገጣን እንዲያቆሙ፣ በአስቸኳይ እርዳታ እንዲገባ እንዲፈቅዱና በደረሱ በደሎች ዙሪያ የሚደረግ ዓለም አቀፍ ምርመራን እንዲደግፉ ጫና እንዲያሳድሩባቸው ሂዩማን ራይትስ ዎች አሳስበዋል። ተቋሙ ይህንን ሪፖርት ለማጠናቀር ወደ 30 የሚጠጉ የጤናና የረድኤት ሰራተኞችን፣ ለጋሾችን፣ የወሲብ ጥቃት የደረሰባቸውን ተጎጂዎችና ምስክሮችን ማናገሩን፣ ከዚህ በተጨማሪ ደግሞ ከ40 በላይ ተጨማሪ ግለሰቦችን ስም ያልተጠቀሰበት የሐኪም ማስታወሻዎችን ከአገልግሎት ሰጪዎች ማግኘቱን፣ በስልክና በጽሑፍ ከትግራይ ክልል ባለስልጣናት ጋር ቃለ ምልልስ ማድረጉን፣ ከኢትዮጵያ መንግስት በኩል ግን መረጃ ለማግኘት ያቀረበው ጥያቄ መልስ አለማግኘቱን አክሏል።
ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባችን እንውሰዳችሁ። የተባበሩት መንግስታት ድርጅት ዛሬ ረቡዕ ባወጣው መግለጫ ጦርነት ባለባቸው የሰሜን ኢትዮጵያ ለዓለም ምግብ ፕሮግራም የሚሰሩ 72 አሽከርካሪዎች መታሰራቸውን አስታውቋል። ይህ መግለጫ የወጣው የተባበሩት መንግስታት ድርጅት በኢትዮጵያ የሚሰሩት 22 የድርጅቱ ሰራተኞች በትግራይ ተወላጆች ላይ የሚደረገውን የእስር ዘመቻ ተከትሎ አዲስ አበባ ውስጥ በፌዴራል መንግስቱ ታስረዋል ሲል ትላንት ማክሰኞ ያወጣውን መግለጫ ካስታወቀ በኋላ ነው። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የመንግስታቱ ድርጅት ቃል አቀባይ ስቴፋኒ ዲጃሪክ ከዓለም የምግብ ፕሮግራም ጋር በኮንትራት የሚሰሩ 72 አሽከርካሪዎች በአፋር ክልል ዋና ከተማ ሰመራ ውስጥ መያዛቸውን አረጋግጠናል። የታሰሩበትንም ምክንያት እንዲያስረዱን ከኢትዮጵያ መንግስት ጋር እየሰራንበት ነው ብለዋል። በመንግስታቱ ድርጅት ስር በሚገኙት የተለያዩ ተቋማት የሚሰሩት ሰራተኞች ስለታሰሩበት ምክንያት የተገለጸ ነገር አለመኖሩን የገለጹት ቃል አቀባዩ መንግስት የታሰሩት ሰራተኞች ደህንነት የተጠበቀና የተሟላ የህግ ከለላ እንዲሰጣቸው ለማድረግ እንደሚሰሩ ተናግረዋል። አንዳንዶቹ ከታሰሩ ጥቂት ቀናት ያለፋቸው መሆኑን ቃል አቀባዩ የገለጹ ሲሆን 6 ሰዎች ሲለቀቁ 16ቱ ግን አሁንም በእስር ላይ መሆናቸው ተመልክቷል። በእስር የቀሩት በተባበሩት መንግስታት የደህንነት ባለስልጣናት የተጎበኙ መሆናቸውም ተገልጿል። በአፋር ሰመራ ከታሰሩት አሽከርካሪዎች የብሔር ማንነታቸው በግልጽ ተለይተው ያልታወቀ መሆኑን በዘገባው ተጠቅሷል። በአፋር ሰመራ የታሰሩት አሽከርካሪዎች የብሔር ማንነታቸው በግልጽ ተለይተው ያልታወቀ መሆኑን በዘገባው ተጠቅሷል። እንደ አውሮፓ አቆጣጠር መስከረም 37 የተባበሩት መንግስታት ድርጅት ሰራተኞች በአገር ውስጥ ጉዳይ ጣልቃ ገብተዋል ተብለው ከአገር የተባረሩ መሆናቸው ይታወቃል። በትናንትና ዕለት ስለ ጉዳዩ ተጠይቀው አስተያየታቸውን የሰጡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ እንዲህ ብለዋል።
If confirmed, we would similarly condemn arrests of UN staff members based on
ይህ የተረጋገጠ ከሆነ እኛም የብሔር ማንነትን መሰረት በማድረግ የሲያዙትን የተባበሩት መንግስታት ድርጅት ሰራተኞችን እስር እናወግዛለን። እርሱ ከተቀሰሱት ሪፖርት እንደምንረዳው እነዚህ የታሰሩ ሰዎች የትግራይ ተወላጆች ናቸው። የኢትዮጵያ መንግስት የጸጥታ ኃይሎች የብሔር ማንነትን መሰረት አድርገው የሚያደርሱት ወከባና ጥቃት በፍጹም ተቀባይነት አይኖረውም። ከህዋት ጋር ግንኙነት ባላቸው የትግራይ ኃይሎችና አማጽያንም የሚደርሱትን የበቀል ጥቃት እኩል እናወግዛለን። ሁሉም ወገኖች ከእንደዚህ ያለ ድርጊት ተቆጥበው የሰብአዊ መብትና የህግ የበላይነትን እንዲያከብሩ ጥሪያችንን እናቀርባለን።
የተባበሩት መንግስታት የጸጥታው ምክር ቤት በበኩሉ መንግስት ወደ አካባቢው የሚላከው እርዳታ እንዳይደርስ በማድረጉ በትግራይ ክልል የምግብና የነዳጅ እጥረት መከሰቱን አመልክቷል። ጦርነቱ ሙሉ ለሙሉ ወደ እርስ በርስ ጦርነት ከማምራቱ በፊት በትግራይ ላለው ግጭት የፖለቲካ መፍትሄ ለመስጠት የሚደረገው ጥረትና እድሉ ጊዜው እየጠበበ መምጣቱንም ምክር ቤቱ አስታውቋል። በዩናይትድ ስቴትስ እና ግብጽ የጋራ ምክክር ላይ ከግብጽ የውጭ ጉዳይ ሚኒስትር ጋር ተገናኝተው በኢትዮጵያ ጉዳይ ላይ መነጋገራቸውን ያወሱት የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከንም በኢትዮጵያው ስላለው ወቅታዊ ሁኔታ ይህን ብለዋል።
The crisis in Ethiopia also puts the stability of the Horn of Africa at risk. We continue to engage with all parties.
በኢትዮጵያ ያለው ሁኔታ በአፍሪካ ቀንድ ያለውን መረጋጋት ለአደጋ አጋልጦታል። ከአጋሮቻችን ጋር ሆነን በአካባቢው ያሉ ሁሉም ወገኖች ያለምንም ቅድመ ሁኔታ ተኩስ በማቆም ለሰላማዊ ድርድር እንዲቀመጡ የምናደርገውን ማበረታታት እንቀጥላለን።
መፍትሄ ለማፈላለግ የተለያዩ ወገኖችን በማነጋገር ላይ የሚገኙት በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሊሲንጉ ኦባሳንጆ ትናንት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደተናገሩት ለፖለቲካዊ መፍትሄ እድሉ ቢኖርም ያለችው ቀዳዳ ግን በፍጥነት እየጠበበች ነው ብለዋል።
አድማጮች ወደ ተከታዩ ከዚሁ ጋር ወደ ተያያዘው ዘገባ ነው የምናልፈው። የሀገሪቱን ህግ በመተላለፍ እንጂ የተባበሩት መንግስታት ሰራተኛ በመሆናቸውና በድርጅቱ ስራቸው ምክንያት የታሰሩ የሉም ሲል የኢትዮጵያ መንግስት አስታውቋል። የተባበሩት መንግስታት ድርጅት በትላንትናው ዕለት በዚሁ በሰጠውና አሁን ባደመጣችሁት መግለጫ 16 ኢትዮጵያውያን የድርጅቱ ሰራተኞች መታሰራቸውን ማስታወቁ ይታወሳል። በዚህ ጉዳይ ላይ ለአሜሪካ ድምጽ ማብራሪያ የሰጡን የኢትዮጵያ መንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የሀገሪቱን ህግ በተለይም የአስቸኳይ ጊዜ አዋጁን በመተላለፍ የታሰሩ ሰዎች ውስጥ የተባበሩት መንግስታት ድርጅት ሰራተኞች ሊኖሩ እንደሚችሉ ጠቁመዋል። ይሁን እንጂ ከተባበሩት መንግስታት ድርጅት ስራ ወይም ከማንነት ጋር በተያያዘ የታሰረ ሰው የለም ብለዋል። ኬኔዲ አባተ ዝርዝሩን ያሰማናል።
የተባበሩት መንግስታት ቃል አቀባይ ስቴፋን ጁጃሪክ ታስረዋል ያሏቸውን ኢትዮጵያውያን የተመድ ሰራተኞች በተመለከተ ለአሜሪካ ድምጽ ምላሽ የሰጡት የኢትዮጵያ መንግስት የኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የሀገሪቱን ህግ በመተላለፍ እንጂ በተመድ ሰራተኝነታቸውና ከድርጅቱ ጋር በተያያዘ ስራቸው የታሰሩ የሉም ሲሉ ተናግረዋል።
የተመድ ሰራተኛ ሆኖ የታሰረ የለም። በተመድ ስማት ኢትዮጵያውያን ናቸው። በራሳቸው ሀገሪቱን ህግ በመተላለፍ የታሰሩ አሉ። ኢትዮጵያውያን ሆኑ እነዛ ተመድ ሊሰሩ ይችላሉ፣ ሌላ መስሪያ ቤት ሊሰሩ ይችላሉ። ከሚሰሩበት መስሪያ ቤት ስራና ከራሳቸው የስራ ሁኔታ አኳያ ሳይሆን ህግን በመተላለፍ የታሰሩ አሉ። እዛ ውስጥ ሊኖሩ ይችሉ ይሆናል እንግዲህ ተመድ ሰራተኞች እንጂ የተመድ ሰራተኛ በመሆናቸው ምክንያት የታሰረ የለም።
ህግን በመተላለፍ ታስረዋል ከተባሉት ሰዎች መካከል የተባበሩት መንግስታት ሰራተኞች ይገኙ እንደሆነ በመንግስት በኩል የሚታወቅ ነገር ስለመኖሩ ላነሳውላቸው ጥያቄ ዶክተር ለገሰ ተከታዩን ምላሽ ሰጥተዋል።
ሎካል ሰዎች ናቸው፣ ኢትዮጵያውያን ናቸው። ለምን ማረጋጋት ያስፈልገናል? እኛ ተመድስ ነው አይስራ የተመድ ሰራተኛ በመሆኑ የታሰረ ሰው የለም። የተመድ ሰራተኛ በመሆኑ ከተመድ ስራ ጋር ባህሪ ጋር የታዘ የሚገናኝ በዛ የታሰረ የምናቆው ሰው የለም። ግን የተመድ ሰራተኛ ሊሆን ይችላል፣ የሆነ ሌላ ተቋም ሰራተኛ ሊሆን ይችላል። ኢትዮጵያዊ ሆኖ ህግ የተላለፈ የታሰሩ አሉ። ያ ደግሞ ህግን በመተላለፍ እንጂ የተመድ በመሆን ወይም ሌላ ተቋም በመሆን አይደለም። ይሄ በፖሊስ በጥርጣሬ ያሰራቸው ህግን የተላለፉ በተለይም ከአስቸኳይ ጊዜ አዋጁ ጋር በተያያዘ የተከለከሉ ድርጊቶችን የፈጸሙ የተያዙ፣ የታሰሩ፣ የተጠረጠሩና የተያዙ ሰዎች አሉ። እነዚህ ግን ኢትዮጵያውያን ናቸው።
በቅርቡ በመላው ሀገሪቱ ተግባራዊ የሆነው የአስቸኳይ ጊዜ አዋጅ ከሽብር ቡድኖች ጋር ይተባበራሉ ተብሎ ምክንያታዊ በሆነ መልኩ የተጠረጠረ ማንኛውም ሰው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ሊውል እንደሚችል ይደነግጋል። ይህን ተከትሎም በአዲስ አበባና በሌሎች የኢትዮጵያ አካባቢዎችም ፖሊስ በጥርጣሬ በርካታ ሰዎችን በቁጥጥር ስር እያዋለ እንደሆነ የተለያዩ ምንጮች ይገልጻሉ። በአዲስ አበባ ታስረዋል ከተባሉ ኢትዮጵያውያን የተመድ ሰራተኞች ጋር በተያያዘ አንት በነበራቸው መግለጫ ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ለተነሳላቸው ጥያቄ ሰጡት ምላሽ ስለ ጉዳዩ መስማታቸውን ጠቁመዋል። ከእስራቱ ጋር በተያያዘ የወጡት ሪፖርቶች እስራቱ የተፈጸመው ማንነትን መሰረት በማድረግ እንደሆነ የሚጠቁሙ እንደሚመስሉም የገለጹት ፕራይስ ይህ ጉዳይ ከተረጋገጠ ዩናይትድ ስቴትስ ድርጊቱን እንደምታወግዝ ተናግረዋል። የመንግስት የኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ግን ተፈጽሟል የተባለው የተመድ ሰራተኞች እስራት ከማንነት ጋር የተያያዘ ነው መባሉን ተቃውመዋል።
ህግ መተላለፍ በማንነት ይሆናል? ማንኛውም ሰው ህግ እስከተላለፈ ድረስ እንደ ማንኛውም ዜጋ ይጠየቃል እንጂ ማንነትን ታርጌት ያደረገ ነገር የለም።
የዓለም አቀፍና የሀገሪቱን ህጎች ተላልፈዋል በሚል የኢትዮጵያ መንግስት መስከረም ወር ላይ 7 ከፍተኛ የተባበሩት መንግስታት አመራሮችን ከሀገሪቱ ማስወጣቱ ይታወሳል። የኢትዮጵያ መንግስት ህግን በመተላለፍ ለህውሃት የተለያዩ ድጋፎችን የሚያደርጉ የተባበሩት መንግስታትን ጨምሮ የተለያዩ ዓለም አቀፍ ድርጅቶች አመራሮችና ሰራተኞች መኖራቸውን በመግለጽ በተለያዩ ጊዜያት ወቀሳ ሲያሰማ መቆየቱ የሚታወቅ ነው። የመንግስታቱ ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ከትናንት በስቲያ ሰኞ ጥቅምት 29 ባደረገው ስብሰባ ላይ ንግግር ያደረጉት በተመድ የኢትዮጵያ ቋሚ ተወካይ አምባሳደር ታዬ አጽቀሥላሴ አሁንም ድረስ ለህውሃት በግልጽ ድጋፍ የሚያደርጉ የዓለም አቀፍ ድርጅቶች መሪዎችና አባላት መኖራቸውን ተናግረው እነዚህ አካላት ከድርጊታቸው እንዲቆጠቡ አሳስበዋል። ይሁን እንጂ ከውጭ ኃይሎች ድጋፍ ያገኛል መባሉን ህውሃት ከዚህ ቀደም በተደጋጋሚ ማስተባበሉ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የራዲዮ በቴሌቪዥን የረቡዕ ምሽት ስርጭታችንን ነው። ወደ ተከታዩ ዘገባችንን ሰዳችሁ ወደ ኮንሶ ነው የምናመራው። በደቡብ ክልል ኮንሶ ዞን የቀድሞ የሰገን አካባቢ ህዝቦች ዞን ዋና ከተማ ሰገን ውስጥ በተቀሰቀሰ ግጭት 7 ሰዎች መገደላቸውን የአይን እማኞች መሆናቸውን የገለጹ ነዋሪዎች ለአሜሪካ ድምጽ ተናገሩ። የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ በግጭቱ የሞቱ ሰዎች ቁጥር በወታደራዊ የእዝ ትዕዛዝ እንደሚገለጽ ተናግረው ከ9000 በላይ ዜጎች ግን ከጉዳት ሸሽተው መፈናቀላቸውን ጠቁመዋል። ግጭቱ አገር የማፍረስ ሴራ አካል ነው ያሉት ኃላፊው በቀጥታም ሆነ በተዘዋዋሪ ግጭቱን እየመሩ የነበሩ 69 ግለሰቦች በቁጥጥር ስር መዋላቸውንም አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የዚህን ዘገባ ዝርዝር እንደሚከተለው ያቀርበዋል።
የአይን እማኞች ነን ሲሉ ግጭቱን በተመለከተ ለአሜሪካ ድምጽ አስተያየት ከሰጡ የአካባቢው ነዋሪዎች ውስጥ አቶ በረከት ክፍሌ የግጭቱ መንስኤ የጎማይድና በዙሪያው ያሉ ቀበሌያት በልዩ ወረዳነት ለመደራጀት የሚያቀርቡት ጥያቄ ምላሽ አለማግኘቱ ነው ብሏል።
ትላንትና 4 ሰው ነው ሞተው፣ ዛሬ ጠዋት ደግሞ ሰገን ከተማ ዋና የዞን መቀመጫ የሆነችውን እያቃጠሉ ወደ 4 አረጋውያንን ጨፍጭፈዋል። በገጀራ ህዝቡ አርሶ አደሩ በቃ ቤቱ ጥሎ ሸሽቷል። በጣም ከአቅማችን በላይ ስለሆነ መንግስት ካለ ይድረስልን ነው የምንለው።
የደህንነት ስጋት አለብኝ ሲል ማንነቱ ላይገለጽ ተጠየቀን ሌላ አስተያየት ሰጪ በበኩሉ የደረሰ ያለውን ጉዳት ተከትሎ ቁጥራቸው በውል የማይታወቁ ዜጎች መፈናቀላቸውን ተናግሯል።
አሁን ህዝቡ ወደ ጋርዶላ የሚባል ወይም ድራሽ የሚባል ወረዳ ላይ ሞሩም አጠቃላይ ህዝቡም እዛ አካባቢ ነው ሰፍሮ ያለውና ብዙ ቤቶች ተቃጥለዋል። ብዙ የሰው ህይወትም ጠፍቷል። በመዋቅር ሰበብ ህዝብ ተፈናቅሏል። ህዝብ ህይወቱን አጥቷል። አርሶ አደር ከእርሻው ማሳ ተጓጉሎ ንብረቱ ሁሉ ወድሞ ሀብት ንብረቱ ሁሉ ሳይቀር ወድሞ ነው ያለው።
በኮንሶ ዞን ስር አንተዳደርም የሚሉ ነገር ግን ጎማይደ የሚሰኝ አዲስ የልዩ ወረዳ መዋቅር ካልተመሰረተ ያሉ ቡድኖች ከኮንሶ ዞን መዋቅርና ከመንግስት የጸጥታ ኃይሎች ጋር ለሁለት ጎራ ተከፍሎ ካለፈው አርብ ቀን ጀምሮ ለተከታታይ ቀናት እየተዋጉ መሆናቸው ነው አቶ በረከተ ገለጡት።
ልዩ ኃይሉም ለኮንሶ ነው እየወገን ያለው። ሌላው ወገን እያጠቃ ሌላው ወገን እየደገፈ ስላለ በመሀል ብዙ ዜጋ እየተጎዳ ነው። ደቡብ ክልል ካለ ፈጣን ምላሽ እንዲሰጠን እንፈልጋለን።
በግጭቱ የንብረት ውድመትና የህይወት መጥፋት ጉዳት እየደረሰ መሆናቸውም ተናግሯል። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ለማዮ ባውዲ ግጭቱ በመዋቅርና በአደረጃጀት ሰበብ የሰለጠነና የሰላም መንገድ ያልመረጡ በውል የሚታወቁ ከሩቅም ሆነ ከቅርብ ተልእኮ የወሰዱት ጥቂት ግለሰቦች የሚፈጽሙት እኩይ ድርጊት ነው በማለት ተናግሯል። አቶ ለማየው ድርጊቱንም አገር ከማፍረስ ሴራ ለይቶ እንደማይቀበሉ ተናግረው በአጭር ጊዜ ውስጥ እርምጃ በመውሰድ እንደሚያስቆሙ አረጋግጧል።
አሁን አይጠቅመንም፣ ምክንያታዊ ሆነን ነው መተማመን ያለብን፣ በውይይት ነው የሚፈታው። ተገቢ አይደለም፣ ሰላማዊ የሆኑ ሰዎች ላይ ጉዳት አይድረስ፣ ዜጎች አይሙቱ። ዜጎች ሲኖሩ ነው የልዩ ወረዳ የቀበሌ የምናምን የሚባለው ጥያቄ የሚመለሰው የሚል መንግስት በስፋት ለመምከር ሞክሯል። ከህዝብ ጋር ውይይት ለማድረግም ሞክሯል። አሻፈረኝ ብሎ በስተጀርባው የተለያዩ አጥፊ ተልእኮ ያላቸው ሰዎችም የሚያግዟቸው አንዳንዱ ደግሞ የግል ባለሀብቶችም ጨምሮ ትጥቅ በመግዛትም ጭምር የሚያግዛቸው የግል ኮንሰርን ያላቸው ሰዎችም ጭምር ተሳታፊ የሆኑበትና ጥፋት እየሰሩ እየቀጠሉ ያሉበት ሁኔታ ስለነበር ሀገር ለማፍረስ በሚያግዝ መንገድ ለነዛ ለጠላት ኃይሎች ግብአት በሚሆን መንገድ እንደገና ቤት ማቃጠል የጸጥታት የአካላት ላይ ጥይት መተኮስ ተጀምሯል። በዚህ ምክንያት ህዝቡንም ሀገርንም ማዳን ተገቢ ስለሚሆን የጸጥታ ተቋሙ በተደራጀ መንገድ ይሄ አጥፊ ድርጊት ውስጥ የገባውን ሰው ከንጹሃን ዜጎች ለይቶ ለማረም ወረዲ የጸጥታ ተቋሙ በተደራጀ መንገድ የኦፕሬሽን ስራ ጀምሯል። እዚህ አጥፊው ኃይል ላይ
የአካባቢው ነዋሪዎች ተገደሉ ስላሏቸው ግለሰቦች መረጃው ተጣርቶ በወታደራዊ እዝ ትእዛዝ መሰረት እንደሚገለጥ ተናግረው ሌሎች ጉዳቶችን አብራርቷል።
ንብረት ላይ እንደቀድሞው መሰረታዊ የሚባል ጉዳት ሳይደርስ መከላከል ችለናል። የተወሰነ ጥቂት የሚባሉ አንድ ሶስት ቤቶችን አቃጥለዋል። ከዚህ ውጭ የእኛ የጸጥታ ተቋም ባለሙያዎች ላይ የተወሰነ አንድ ሶስት ላይ የአካል ጉዳት ደርሷል። ከዚህ ውጭ ሌላው አሁን ከትላንትና ጀምሮ በኦፕሬሽን ሂደት ውስጥ ስላለ ተለይቶ ለማረም የተሰራውን ስራ በሚሊተሪ ተቋሙ ተገምግሞ ተለይቶ ሲመጣ መረጃ የምንሰጣችሁ ነው የሚሆነው።
በወንጀሉ ተጠርጥረው የተያዙ ግለሰቦች ስለመኖራቸውና ስለተፈናቀሉ ሲቪሎችም ተናግሯል።
እስከ ትላንትና ድረስ 9730 አካባቢ ያው ይሄ ጫና ሲበዛበት ወደ ሌላው ሰላማዊ ወደ ሆነ ቀበሌ መጠጋት ስራ የሰሩ አሉ። እስካሁን ወደ 12 የሚሆኑ ሰዎችን ይዘናል። ኮንሶ አካባቢ ወደ 57 የሚሆኑ ይሄን ድርጊት ያስተባብሩ የነበሩ ከዚህ ከጁንታውም ጋር ትስስር ያላቸው ሰዎችንም ጭምር ይዘናል። ሀገር ለማፍረስ ከጫፍ ጫፍ ላይ እንደዚህ አይነት ሰዎች ተልእኮ ተሰጥቷቸው እየሰሩ ስለሆነ ይሄን አጠናክረን የምንቀጥል ነው የሚሆነው።
አቶ ለማየው ወጣቶች በማያውቁት ሴራ ውስጥ ተሳትፈው መንግስት የህብረተሰቡን ሰላም ለማረጋገጥ ሲል የሚወስደው እርምጃ ሰለባ እንዳይሆኑ አሳስቧል። ቀደም ሲል በሰገን አካባቢ ህዝቦች ዞን መዋቅር ውስጥ ከነበሩ 5 ወረዳዎች ውስጥ የኮንሶ ህዝብ በዞን ተዋቅሮ መውጣቱን ተከትሎ ሌሎችም 4 ወረዳዎች በልዩ ወረዳነት የተዋቀሩ ሲሆን የዞን ከተማ የነበረችው ሰገን ከተማና በዙሪያው ያሉ ከደራሽ፣ ከቡርጅና ከአማሮ እንዲሁም ከኮንሶ የተወጣጡ 9 ቀበሌያት ላለፉት 3 ዓመታት በልዩ ወረዳ ስር ለመደራጀት ጥያቄ ያቀረቡ ቢሆንም ህገ መንግስታዊ መሰረት ስለሌለው ከህዝብ ጋር ከስምምነት በመድረሱ አልተፈቀደም ብሏል። ከወራት በፊትም ተመሳሳይ ግጭት ተከስቶ ጉዳት ማድረሱን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ።
ዮናታን ዘብዲዮስ ዘገባውን ያደረሰን ከሐዋሳ ነው። እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ነው። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር ላይ ትገኛለች። አሁን ወደሚቀጥለው ዘገባ እናልፋለን። በዚህ ዘገባችን ወደ ድሬዳዋ ከተማ ነው የምንወስዳችሁ። ጦርነት ካለባቸው የሀገሪቱ አካባቢዎች መጥተው በተለያዩ ዩኒቨርሲቲዎች ሰሞኑን የተመረቁ ተማሪዎች በተመረቁባቸው ዩኒቨርሲቲዎች መቆየት እንዲፈቀድላቸው ወይም ደግሞ ወደ የትውልድ አካባቢያቸው ታጅበው እንዲሸኙ ጠይቀዋል። የሐረማያ ዩኒቨርሲቲ የተወሰኑ ተማሪዎችን ከተመረቁ በኋላ በዩኒቨርሲቲው እንዲቆዩ ሲፈቅድ ለተማሪዎቹ የትራንስፖርት ወጪ ሸፍነው የላኩ የዩኒቨርሲቲዎችም እንዳሉ ታውቋል። በተቀናጀ ሁኔታ ከትምህርት ሚኒስቴር እስካሁን የተላለፈ መመሪያ የለም። አዲስ ቸኮል ተማሪዎቹን አነጋግሮ ተከታዩን ዘገባ አድርሶናል።
ቃል ኪዳን መሰለ ትባላለች። ከሰሜን ወሎ ቆቦ ከተማን የመጣችው ዘንድሮ ከድሬዳዋ ዩኒቨርሲቲ በስታቲክስ ተመርቃለች። ሆኖም ለትምህርት ወደ ድሬዳዋ ስትመጣ በሰላም የተሰነበተቻቸው ቤተሰቦቿን አካባቢ በህወሓት ኃይሎች ቁጥጥር ስር ከሆነ በኋላ በስልክም ሆነ በአካል ማግኘት እንዳልቻለች ነው የምትናገረው። ሊያስመርቃት የመጣ ቤተሰብም አልነበረም።
ያው በረብሻ ምክንያት ካሉበትም አናቅም። ከተዘጋ 4 ወር ሆኖታል። ማለት መንገድ ከተዘጋጋ እነሱንም ካገኘን በስልክ 4 ወራቸው ነው። እና በዛ ምክንያት ነው መምጣትም ያልቻሉት። መንገድ ዝግ ነው። መኖራቸውንም አናውቅም። እርግጠኛ አይደለንም።
አሁን ትምህርታችሁን ጨርሳችኋል፣ ከዩኒቨርሲቲ መውጣት ይኖርባችኋል። በዚህ ረገድ ምንድን ነው እንዲደረግላችሁ የምትፈልጉት? ወጣችሁ የምትሄዱበት አለ ወይስ?
እኛ ከቻሉ እና ከረዱን እዚሁ ያው እስከሚረጋጋና አድራሻቸውን እስከምናውቅ ድረስ እዚሁ ቦታም ካፍተሪያም እንዲሰጡን እንጠይቃለን እንጂ እስካሁን ምንም ነገር የለንም። ማለት ወጥተንም ዋስትና የለንም።
ምሳሌ የትራንስፖርት አማራጭ ቢኖር፣ የትራንስፖርት ወጪያችሁ የሚሸፍንላችሁ ቢኖር ወደ አካባቢ መመለስ ትፈልጋላችሁ?
ማለት ሄደን እዛ ሰላም አይደለም።
ልክ እንደ ቃል ኪዳን ሁሉ ከትግራይ መምጣቷን የነገረችን እና ስሟ እንዲገለጽ ያልፈለገችው የኢንጂነሪንግ ምሩቋ ወጣትም በተመሳሳይ ችግር ውስጥ ነው ያለችው።
አሁን የተመረቁት ቅዳሜ ባህር ዳር።
ቤተሰብ መጥቶ ነበር መረቃት ላይ?
ያን በጣም መንገድ ዝግ ነው። እንደምንመረቅ ራሱ ነው።
አሁን ምርቃት ከጨረሳችሁ በኋላ ክሊራንስ አለ፣ ቴምፖራሪ ዲግሪ ማግኘት አለ። ከዛ በኋላ ምንድን ነው?
እኛ አቅም በቃ ግቢው ከንፈቀደልን ለመቆየት ያሰብ የምንሄድበት ቦታ የለን። ክሊራንስ ለመጨረስ ነው ዶርሚተሪ ማስረከብ አለብን ቁል እና ክሊራንስ ግማሽ ላይ ነው ያቆም ነው።
ከጥያቄ ጠይቃችኋል? ግቢው እዛ መቆየት እንድትፈ
በደስ ያስገብቷል።
ምንድን ነው አሁን ኤግዛክትሊ የምትፈልጉት? ግቢ ውስጥ መቆየት ነው ወይስ ትራንስፖርት አማራጭ ካለ ወደ ቤተሰቦቻችሁ መመለስ ነው?
ኦፖርቹኒቲ ቢገኝ አሁን ደግሞ ወደ ቤተሰቡ መሄድ ነው የምፈልገው። አማራጭ ከሌለ ነው ግቢ ውስጥ መቆየት እንጂ የኦፖርቹኒቲ ቢገኝ ብንሄድ በቃ ከመቀሌ ዩኒቨርሲቲ እንደመጡ ተማሪዎች እኛም ወደ ሀገራችን ምን ደስ ይለናል።
ይህ መሰል ጥያቄ ከትግራይና ወሎ ብቻ ሳይሆን ከቦረናና ወለጋ አካባቢ የመጡ አንዳንድ ተማሪዎች ማቅረባቸውን ያገኘነው መረጃ ያመለክታል። ይሁንና በትግራይ ከሚገኙ ዩኒቨርሲቲዎች ተማሪዎች ወደ የትውልድ አካባቢያቸው እንዲመለሱ ጥረት ሲያደርግ የነበረ በትምህርት ሚኒስቴር ስር ተቋቁሞ የነበረ ጊዜያዊ ኮሚቴ ሲሆን ኮሚቴው ስራውን ተካጠናቀቀ በኋላ መፍረሱን ያገኘነው መረጃ ያመለክታል። በዚህ ሂደት ግን ከልዩ ልዩ የሀገሪቱ አካባቢዎች ወደ ትግራይ የሄዱ ተመራቂዎችም እንደነበሩ በወቅቱ የኮሚቴው አባል የነበሩ ግለሰብ ለአሜሪካ ድምጽ ተናግረዋል። በአሁኑ ሰዓት ዩኒቨርሲቲዎቹ ከትምህርት ሚኒስቴር ግልጽ መመሪያ በሌለበት ሁኔታ በተናጠል የመሰላቸውን ውሳኔዎች እየወሰኑ ናቸው። የድሬዳዋ ዩኒቨርሲቲ ከቀናት በፊት ጥያቄውን ላቀረቡ ተማሪዎች ዛሬ ምላሽ ይሰጣሉ ብሎ ቀጠሮ ሰጥቶ የነበረ ቢሆንም በዛሬው ዕለት ግን የተሰጠ ይፋዊ ምላሽ አልነበረም። የዩኒቨርሲቲ አመራሮችም ከአሜሪካ ድምጽ ለቀረበላቸው ተደጋጋሚ ጥያቄ ምላሽ አልሰጡም። ይሁንና ተማሪዎቹ ገና በቅርቡ ከመመረቃቸው አንጻር ከዩኒቨርሲቲ የተረከቧቸው ንብረቶች አስረክበው ጊዜያዊ ዲግሪ ምስክር ወረቀታቸውን ስላልተቀበሉ አሁንም ድረስ ሁሉም ተማሪዎች በዩኒቨርሲቲው ይገኛሉ። ከድሬዳዋ ዩኒቨርሲቲ አንድ ሳምንት ቀድሞ ተማሪዎቹን ያስመረቀው የሐረማያ ዩኒቨርሲቲ አሁን ተማሪዎቹ በእጃቸው ያለውን ንብረቶችን አስረክበው ጊዜያዊ ዲግሪ ምስክር ወረቀታቸውን ተረክበዋል። ሆኖም ይህ ከመሆኑ በፊት መሄጃ ስለሌላቸው መፍትሄ እንዲሰጣቸው ጥያቄ ያቀረቡ 143 ተማሪዎች እንደነበሩ የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አለምሸት ተሾመ ይናገራሉ።
መጀመሪያ የነበረው የተማሪዎች መመረቂያ በሚደርስበት ሰሞን መመረቂያ ልብስ ያው አብዛኛው ተማሪ ትምህርት በሚጨርስበት ጊዜ ወንዶቹም ኮትና ሱሪ፣ ሴቶቹም እንደዛው የተለመደ ነገር አለ ሁሉም ቦታ የሚደረግና አሁን እነዚህ ግጭት ከነበረባቸው አካባቢዎች የመጡ ተማሪዎች ያ ማድረግ አንችልም፣ ቤተሰብንም ማግኘት አልቻልንም፣ ስለዛ ይሄ ነገር ቢደረግልን የሚል ሀሳብ ቀርቦ ነው የነበረው። በዛም የተወሰኑ እንቅስቃሴዎች ተደርጓል። ምርቃት ተማሪዎች ከተመረቁ በኋላ ደግሞ የቀጠለው ጥያቄ የግጭቱ አካባቢ ያለን ተማሪዎች እንዴት አድርገን እንሄዳለን፣ ወደ ቤተሰቦቻችን ጋር መገናኘት አልቻልንም የሚል ሀሳብ ነው። 143 የሚሆኑ ተማሪዎች ነው የነበሩት። ተማሪዎቹ ከተመረቁ በኋላ የሚቆዩት የትምህርት ማስረጃቸውን እስኪወስዱ ድረስ ነው። በዛ ጊዜ ውስጥ የትምህርት ማስረጃቸውን እንዲወስዱ ሁሉም ተማሪ አሳውቀናል። ከዛ ከግቢ የሚወጡበትንም ቀን አሳውቀናል። በዛ መሰረት የከፋ ችግር አለብን። አሁን ከትግራይ ክልል የመጡትም ልጆች ወደ 12 ልጆች ናቸው። እነሱ እንዲሁም ግጭት ካለባቸው የአፋርና የአማራ ክልል አካባቢ የመጡም ተማሪዎች አሉ። እነዛ መሄድም ወደዛ አካባቢ የትራንስፖርትም እንቅስቃሴ የሌለባቸው አካባቢ ስለሆኑ መሄድ አልቻለም ስላሉ ሌሎች ተማሪዎች ግቢውን ለቀው ሲወጡ እነሱ በግቢ ውስጥ እንዲቆዩ ተደርጓል።
ምን ያህል ተማሪዎች ናቸው?
አሁን 42 ተማሪዎች አሉ በዩኒቨርሲቲያችን ውስጥ። ያው የቀድሞ ተማሪዎቻችን ተመርቋል።
የጋምቤላና መቱ ዩኒቨርሲቲን ጨምሮ በቅርቡ ተማሪዎች ያስመረቁ የሀገሪቱ ዩኒቨርሲቲዎች ከተመራቂዎች ለሚቀርቡላቸው ተመሳሳይ ጥያቄዎች ምን ምላሽ እንደሰጡ፣ ዩኒቨርሲቲዎቹ አንዱ ከሌላው ልምድ እንደሚቀስም የተናገሩት አቶ አለምሸት በዚህ ረገድ ለተማሪዎች እስከ ትውልድ አካባቢያቸው የሚያደርሳቸውን የጉዞ ወጪ በገንዘብ አስልተው የሰጡ ዩኒቨርሲቲዎች መኖራቸውን ተናግረዋል። በሀገር አቀፍ ደረጃ የተቀናጀና ተመሳሳይ ምላሽ ለመስጠት የትምህርት ሚኒስቴር ምላሽ ይጠበቃል። የሚኒስቴር መስሪያ ቤቱ ኮሚኒኬሽን ዳይሬክተር ወይዘሮ ሀረጓ ማሞ ትምህርት ሚኒስቴር በአሁኑ ሰዓት ከዩኒቨርሲቲዎቹ ጋር በጉዳዩ ላይ የመከረ እንደሆነና በቅርቡም በሁሉም ዩኒቨርሲቲዎች የሚተገበር ምላሽ ይፋ እንደሚደረግ አስታውቀዋል። የአሜሪካ ድምጽ ሂደቱን ተከታትሎ መረጃውን ይፋ የሚያደርግ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ ተከታዩ የረቡዕ ምሽት መሰናዶ እንሰዳችሁ። ሴቶችና ቤተሰብ። ወጣትነትና የከፍተኛ ትምህርት ቤት ህይወት አስደሳች ቢሆኑም የዛኑ ያህል የራሳቸው የሆነ ጥያቄና ፈተናን ይዘው የሚመጡ ናቸው። በአብዛኛውም ወጣቶች በከፍተኛ የትምህርት ተቋማት ውስጥ ከሚያገኙት መደበኛ ትምህርት ሌሎች ችግሮቻቸውን ግን መፍትሄ የሚያገኙበት መንገድ አልተቀየሰም። በተለይም ከስነ ተዋልዶ ጋር በተያያዘ ጥንቃቄ በጎደለው ግንኙነት የተነሳ ሴት ተማሪዎች ለብዙ ችግሮች ይጋለጣሉ። ይህንን ችግር ለመቅረፍ ዲኬት ኢትዮጵያ በዲላ ዩኒቨርሲቲ ዜሮ ፕላን የተሰኘ ሴት ተማሪዎች ስለ ስነ ተዋልዶ የሚነጋገሩበት፣ ስለ ህይወት ክህሎት የሚማሩበትና ስለ ወደፊቱ የሚያቅዱበት ዝግጅት አለው። ይህንን በተመለከተ ኤደን ገረመው ተከታዩን ዘገባ አሰራርታለች።
ወጣቶች የ12ኛ ክፍል ሀገር አቀፍ ፈተናዎችን አልፈው ወደ ከፍተኛ የትምህርት ተቋማት ሲገቡ ከትምህርት በተጨማሪም በአጠቃላይ ውሏቸው፣ አስተሳሰባቸውና የህይወት ተሞክሯቸው ብዙ አይነት ለውጦችን ያስተናግዳሉ። አብዛኛውን ህይወታቸውን በቤተሰብ ቁጥጥርና ምክር ስር ያሳለፉ ተማሪዎች በቀጥታ ወደ ከፍተኛ ትምህርት ቤቶች ሲገቡ እንዲሁም ራሳቸውን መቆጣጠር ሲጀምሩ ግራ መጋባትና ድንግዝግዝ ማለት ሲያጋጥማቸው ይታያል። ለዚህ ታዲያ በዩኒቨርሲቲ ውስጥ ለሚያጋጥማቸው ነገሮች በወቅት ላይ የተወሰነ ውሳኔ ለመወሰን እንዳስችላቸው ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ሴቶች ላይ ትኩረትን ያደረገ ዜሮ ፕላን የተሰኘ መርሃ ግብር ጀምሯል። በዲኬቲ ኢትዮጵያ የከፍተኛ ትምህርት ተቋማት ፕሮግራሞች አስተባባሪ የሆኑት አቶ ሽመልስ ገበየው ስለ መርሃ ግብሩ እንዲህ ያስረዳሉ።
ዜሮ ፕላን ማለት በዩኒቨርሲቲና ኮሌጅ ተማሪዎች ላይ የሚከሰቱ ስነ ተዋልዶ ጤና ችግሮችን ለመከላከል ተማሪዎችን ደግሞ አቅማቸውን ለማጎልበት የተቀረጸ የፕሮግራም መጠሪያ ነው። የዚህን ስም መነሻ ያገኘ ነው የዓለም ድርጅት ቀን በሚከበርበት ጊዜ ከነበሩ የተለያዩ መሪ ቃሎች ይኖራሉ። ከዛ መካከል አንዱ ጌቲንግ ቱ ዜሮ ዜሮ ማድረግ የሚል ነው እና ያንን መነሻ በማድረግ ዜሮ ለማድረግ ማቀድ ዜሮ ፕላን የሚለውን ስያሜ ሰጠ ነው። ዋናው ዓላማው በተማሪዎች መካከል የሚከሰቱትን ስነ ተዋልዶ የጤና ችግሮች ዜሮ ማድረግ፣ ከዚህ በተጨማሪም ደግሞ ይህን ተከትሎ የሚመጡ የትምህርት ማቋረጥና ከህይወት ግብ የመሰነካከል ጉዳይን እንደዚሁ ዜሮ የማድረግ ዓላማና ግብ ያለው ፕሮጀክት መጠሪያ ስም ነው።
ስነ ተዋልዶና የወጣቶችን ህይወት በተመለከተ ከዚህ ቀደም የነበረው አቀራረብ ወጣቶችን ለማስተማር የመሄድ እንጂ የእነሱን ለመስማትና ለማዳመጥ እንዲሁም ለመረዳት አልነበረም የሚሉት አቶ ሽመልስ በዲላ ዩኒቨርሲቲ ውስጥ የተቋቋመው ይሄ የዜሮ ፕላን መርሃ ግብር ማረፊያ ቤት፣ መጽሐፍትን፣ ነጻ ኢንተርኔት አገልግሎትንና የመወያያ እድልን በማመቻቸት ወጣቶቹን ማዳመጥ ችሏል ይላሉ።
መሰረታዊ ናቸው ብለን የምናነሳቸው ጥንቃቄ የጎደለው ያልጠበቀ የሴት ግንኙነት፣ ያልተከተለ የሚመጣ ለኤች አይ ቪ ኤድስና ሌሎች የተለያዩ በሽታዎች መጋለጥ፣ ያልታቀደ እርግዝና የመሳሰሉት ነገሮች ይከሰታሉ እና በተለያየ መንገድ ተማሪዎቹን ለማገዝ ሞክር ነበረ። መጀመሪያ አካባቢ ላይ ከቀጥታ እኛ አዋቂዎች፣ እነሱ ደግሞ ሰሚዎች የሚሆኑበት አይነት አካሄድ ለማስተማር ለማስልጠን ብቻ እንቅስቃሴዎች እናደርግ ነበረ። እሱ ብዙ እንዳልሰራንም አየ ነው። ምክንያቱም በዛ እንቅስቃሴያችን ውስጥ ተማሪዎች ችግር አለባቸው፣ ስለዚህ ለችግራቸው መፍትሄ ልናሳያቸው ወይም ልንሰጣቸው ይገባል የሚል እምነት ስለነበረ፣ በኋላ ላይ ግን ብዙ እንደማይሰራ ስናውቀው ተማሪዎች የችግራቸው መፍትሄ እንደሆኑ ማመን ጀመረ። በዚህ የተነሳ እኔ መፍትሄ የሚል ሀሳብ ይዘን ወደ እነሱ ስንቀርብ ተማሪዎቹ ራሳቸው እንዴት ችግራቸው ቢፈታ ደስ እንደሚላቸው የምን አይነት መልክ ቢነገራቸው እንደሚወዱ ሀሳብ ሰጥተው የዛ ሀሳባቸው የተጨነቀ ውጤት ነው እንግዲህ ዜሮፕላን ላይ ወንደደው።
በዩኒቨርሲቲው በዜሮፕላን ውስጥ አባል የነበረችውና እስከ 2013 ማብቂያ ድረስ በፕሬዚዳንትነት ያገለገለችው ወጣት ቢታንያ ዳዲ ቡድኑ የእህትማማችነትን ስሜት በመፍጠር እንዲተባበሩ፣ እንዲተጋገዙ እንዲሁም ስለ ትምህርት ውጤት፣ ስለ ህይወት ክህሎት እንዲያውቁ ረድቶናል ትላለች።
በጣም ደስ የሚለው ነገር ነበረ፣ እህትማማችነት ነበረ። በጣም የምትለያዩ ነበረ፣ ስደርስ የሚተጋገዝ ነበር፣ ስንደክም የሚደረፋሳ ነበረ፣ አንዳችን ያለችን ጥንካሬ እናውቅ ነበር እና ሰፖርቲቭ ነበር። አብረን በጣም ደስ የሚል ቆይታ ነበር ያሳለች ነው እና ለራሳችን አልፎ ደግሞ አጠገባችን ላለች እህት ትኩረት እንድንሰጥ መታየት እንዲኖር ብዙ ነገር በአንድ መንፈስ በእህትማማችነት ነበር ስንንቀሳቀስ ነበር። በጣም ደስ ይል ነበር። ያ ወደ ራሴ መጥቼ ስነግርሽ በሁለት ነገር በደንብ አድርጎ ያግዝኛል። በዚህ ብቆይተ መጀመሪያ በትምህርታችን በራሴ በግሌ በትምህርት ለነበረኝ ሞቲቬሽን ኮሚትመንት በጣም የበለጠ እንደመጣ አቅሜ ያ ብቻ እንዳልነበር አግዝኛል። የበለጠ እንዳነበበር የበለጠ እንዲሰራ እና በህይወቴ ለእኔ ብቻ ሳይሆን ለሌሎች ሰዎች መድረስ የምችል መሆኑን አላማዬን ጀግን ትኖረኝ ከኔ አልፎ ብቁሆኝ ሌሎች ማብቃት የምችል አይነት ሴት እንደሆን አስብኛል። ሌላኛው ደግሞ ስነታሉ ጤናችንን በቂ እውቀት እንድናገኝ ከቤተሰብም ስንመጣ ጓደኞቻችንም ጋር ስነታሉና አካባቢ ጉዳዮች እዛ እናውራባቸው በቂ እውቀት ይዘና እንመጣ። እኛ ህይወታችንን አውቀ ነው በዛ መልኩ ጋይድ አድርገን አልነበረም እየመጣ ነው እና ማወቅ ስንል ይደረግብን ነገር በቂ እውቀት ዘር አልመጣንም ነበር። ጊዜ ያ ደግሞ ትልቅ እሱ ነበረ። በተለይ ለሴት ተማሪዎች ከስንታሉ ጤና ዙሮ በሚገባ እንድናውቅ
ልክ እንደ እሷ ሁሉ የቀድሞ የዜሮ ፕላን አባልና የአሁኗ የዲላ ዩኒቨርሲቲ የህግ መምህርት የምስራች ያለው ዜሮ ፕላን ከስነ ተዋልዶ በላይ የህይወት አላማና እቅድ እንዲሁም በራስ መተማመንን ለማዳበር ዋጋው ከፍ ያለ ነው ትላለች።
ዜሮ ፕላን መርሃ ግብር የምትሄድበት ክፍል መጽሐፍቶች የነበሩት በጣም ተዋበና ያው የአመቱ እድገቱን ጨምሯል። ግን መጀመሪያ ሳገኘው ሳቢና ማራኪ ነበር እና ከመጀመሪያው መርሃ ግብር በኋላ በጣም እየተሳቡ ይሄ መጣፎችም አነብ ነበር። ዩኒቨርሲቲ ስትገቢ፣ ሶስተኛ ትምህርት ተቋም ስትገቢ ሌላ የህይወት ምዕራፍ ነው የምትጀምሪ እና ያንን የህይወት ምዕራፍ ስትጀምሪ የማወቅ ጉጉት ይኖራል። ሁሉም ነገር ደግሞ በአንድ ያስታውቅና ውስብስብ ያለና እንዴት ነው ደንገዝገዝ ያለ ሁኔታ ውስጥ ነው የምትሆኝ። በደንብም ድርቅ ሌሎች ነገሮችን አታውቂም፣ ወይም ደግሞ ጥልምም አይለብሽም። የሆነ ነገር እንደሚያስፈልግሽ የሆነ ነገር እየታገልሽ እንደሆነ ታውቂያለሽ፣ ግን ምን እንደሆነ ላታውቂ ትችያለሽ። እና ያኔ መርሃ ግብር ተቀላቅዬ ህልሜን እያስፋለገ ህልሜን አግኝቼ ደግሞ እንዳገለብተው ነው ያደረገኝ። እና በጣም ትልቅ ዛሬ ያለውን የምስራች መሆን የምፈልጋት የምስራች ይዝ ነው። ጊዜም አመታቶችም አልባከነብኝም። ወጣትነት የማይቆጭ ወጣትነት ነበረኝ እና ያ እንዲሆን ያደረገኝ መርሃ ግብር ነው። መርሃ ግብሮቻችን የሚነበሩ የተለያዩ ፕሮግራሞች ይዘጋጃሉ። ተማሪዎች በቀጥታ የሚሳተፉባቸው እንዲሁም የማማከር አቻዎቻችን እናማክራለን። አቻዎቻችን ደግሞ እኛን የሚያማክሩናል። ከዛ ውጭ ደግሞ የተማሪዎችን ጉዳዮች እናስፈጽማለን። ጉዳይ አስፈጻሚ የራሱ ቡድን አለ።
አቶ ሽመልስ ከዲላ ዩኒቨርሲቲ በተጨማሪም በሌሎች ዩኒቨርሲቲዎች ውስጥም የዜሮ ፕላን መርሃ ግብር እየተስፋፋ ነው ይላሉ። በቀጣይ ወንዶችም ተሳታፊ እንዲሆኑበት መርሃ ግብር እየተቀረጸ መሆኑን አስታውቋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን።
አድማጮች የሰማችሁት የሴቶችና ቤተሰብ መሰናዷችንን ነበረ። ለምሽቱ የያዝናቸው ዝግጅቶች ተጠናቀው ጥቂት ደቂቃዎች ናቸው የሚቀሩን። እንደውም ከአንድ ደቂቃ ያነሰ ጊዜ ነው የሚቀረን። በዚች አጭር ደቂቃ ውስጥ ዝግጅቶቻችን ላይ አስተያየት ካላችሁ የኢሜል አድራሻችንን ልጠቁማችሁ። horn@voanews.com ነው የኢሜል አድራሻችን። @voamharic ደግሞ የፌስቡክ ገጻችን ነው። በውስጥ መስመር አስተያየት ጥቆማ፣ አስተያየቶቻችሁን ደግሞ በድምጽ ማስተላለፍ ከፈለጋችሁ በውስጥ መስመር ላኩልን። እንግዲህ የተከበራችሁ አድማጮች ለምሽቱ ያስተናገዳችሁ ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። እዚህ ዋሽንግተን ዲሲ በሚገኙና በተለያዩ የሀገሪቱ ክፍሎች ባሉ ዘጋቢዎቻችን ስም እንሰናበታችኋለን። በነገው ምሽት እንገናኛለን። ለዛሬ ሰላም፣ በደህና እደሩ።